Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ አርብ መጋቢት 3 2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ግን ጥቂቶቹን እናሰማችሁ።
ከመጣፍ ጋር የፈጠርነው ቅራኔ የውቀት አድማሳችን እንዲጠብቅ በማድረግ ከሁለንተናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው። በጠበበ ጊዜ ውስጥ ቢሆን ለማንበብ የሚያስችልንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ ዓመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው።
የሰማችሁት ታምራት ሁሴን ይባላል። ኮቪድ-19 አብዛኛውን የህብረተሰብ ክፍል ከቤት እንዲውል ባደረገበት ወቅት በተለይ ወጣቱ የማንበብ ባህሉን እንዲያዳብር በማሰብ ሆራይዘን የተሰኘ የመጽሐፍ ክበብ ካቋቋሙ ወጣቶች መካከል አንዱ ነው። እሱና ባልደረባው የምሽቱ እንግዶቻችን ናቸው።
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ
ዶክተር መኮንን ሙላት ይሰኛሉ። አሁን ደግሞ የሰማችኋቸው የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ መደረጉን ተከትሎ አነጋግረናቸዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። ኢትዮጵያ፣ ግብጽና ሱዳን የታላቁ ህዳሴ ግድብን በተመለከተ ያላቸውን አለመግባባት በትብብርና ገንቢ በሆነ ጥረት እንዲፈቱ ዩናይትድ ስቴትስ ድጋፍ መስጠቷን እንደምትቀጥል ትላንት አስታወቀች። ሶስቱ ሀገራቶች ውጤታማ ወደሆነ ውይይት እንዲመለሱ እናበረታታለን ሲል የዋይት ሀውስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ቢሮ አስታውቋል። ውዝግቡ ገንቢ መፍትሄ እንዲያገኝና በቀጠናው ያለው ውጥረት እንዲረግብ ለመርዳት በምንሰጠው ድጋፍ ከግድቡ ጋር የተገናኙ ጉዳዮች ሚዛናዊ በሆነ መንገድ መያዛቸውን በማረጋገጥ መስራታችንን እንቀጥላለን ሲል መግለጫው አስታውቋል። ኢትዮጵያ በሀገር አቀፍ ደረጃ ነገ መጋቢት 4/2013 ዓ.ም የኮቪድ-19 ክትባት መስጠት ትጀምራለች። የኢትዮጵያ ጤና ሚኒስቴር ለአሜሪካ ድምጽ እንደገለጸው ክትባቱ ቅድሚያ የሚሰጠው ለጤና ባለሙያዎችና በጤና ተቋማት ውስጥ ለሚሰሩ የህብረተሰብ ክፍሎች ነው። የጤና ሚኒስቴር የኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ የቫይረሱ ስርጭት በአሳሳቢ ደረጃ ላይ ስለሚገኝ ማህበረሰቡ በከፍተኛ ሁኔታ መጠንቀቅ እንዳለበትም አሳስበዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የኬንያው ፕሬዝዳንት ኡሁሩ ኬንያታ የፖለቲካ ስብሰባን ለአንድ ወር አገዱ። የኬንያው ፕሬዝዳንት ኡሁሩ ኬንያታ ዛሬ በሀገሪቱ እየተንሰራፋ የመጣውን ኮቪድ-19 ወረርሽኝን ለመግታት የተለያዩ ውሳኔዎችን አሳልፈዋል። ፕሬዝዳንቱ በተለይ ለቫይረሱ መስፋፋት መነሻ የተባለውን የፖለቲካ ስብሰባ ለአንድ ወር እንዲታገድ ውሳኔ አሳልፈዋል። ፕሬዝዳንቱ በተጨማሪም በኬንያ ተላልፎ ያለው የሰዓት እላፊ ገደብ ለቀጣይ 3 ወራት ማራዘሙን፣ ምግብ ቤቶችም ከምሽቱ 3 ሰዓት በፊት እንዲዘጉና የማህበራዊ ክንውን የሚሰባሰቡ ሰዎችም በጤና ሚኒስቴር የተቀመጠውን መመሪያ በጽኑ እንዲተገብሩ ትዕዛዝ አስተላልፈዋል። ኬንያታ ትዕዛዙን የኬንያ ሀገር ውስጥ ጉዳይ መስሪያ ቤት ለማንም ሳያዳላ ተፈጻሚነቱን እንዲከታተልም አሳስበዋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። የአይቮሪ ኮስት ጠቅላይ ሚኒስትር ሀሜድ ባካዮኮ በትላንትናው ዕለት ከዚህ ዓለም በሞት ተለይተዋል። በምዕራብ አፍሪካዊቷ ሀገር በ8 ወራት ጊዜ ውስጥ የሞቱባት ሁለተኛው ጠቅላይ ሚኒስትር መሆናቸው ነው። የፕሬዝዳንት አላሳን ዋታራ የቅርብ አጋር የነበሩት ባካዮኮ በ56 ዓመታቸው በካንሰር ህመም ምክንያት ነው ያረፉት። ፕሬዝዳንቱ ሰኞ ዕለት ጠቅላይ ሚኒስትራቸው ሆስፒታል ሕክምና ላይ ሳሉ የጽህፈት ቤት ሹማቸውን ፓትሪክ ካቺን ተጠባባቂ ጠቅላይ ሚኒስትርነቱን እንዲይዙ የሾሙ ቢሆንም ቀድሞ ባረፉት የጠቅላይ ሚኒስትሩ ሞት ክፍተት ተፈጥሯል። ባለፉት 20 አመታት አይቮሪ ኮስት በተራዘሙ ግጭቶችና ክፍፍሎች ወርሰዋት የነበረ ሲሆን በፖለቲካው መድረክ ዋና ተዋናይ የነበሩትና ቀደም ብሎ የመኪና ጥበብና የመገናኛ ብዙሃን ዘርፍ የተሰማሩ የነበሩት ባካዮኮ ደስተኛና ቀልደኛ ሰው እንደነበሩ ተነግሮላቸዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ 50 ቀናት በኋላ ትላንት ሐሙስ ለመጀመሪያ ጊዜ በሀገሪቱ የመገናኛ ብዙሃን በቀጥታ ባስተላለፉት አብይ ንግግራቸው አስተዳደራቸው የኮቪድ-19 ወረርሽኝን ለማስወገድ ያለውን ዝርዝር እቅድ ይፋ አድርገዋል። በ100 ቀናት ውስጥ ለ100 ሚሊዮን ሰዎችን ለመከተብ ያስቀደሙ በ100 ቀናት ውስጥ 100 ሚሊዮን ሰዎችን ለመከተብ ያስቀመጡት እቅድ ከታሰበው በላይ መሄዱንም ተናግሯል። በእርግጥ ለነገሩ በአስተዳደሬ የመጀመሪያዎቹ 100 ቀናት ውስጥ 100 ሚሊዮን ሰዎችን እናስከትባለን በማለት ያስቀመጥነው ግብ በ60ዎቹ ቀናት ውስጥ ለመድረስ እየተቃረብን ነው። የትኛውም ሀገር ይህንን አላደረገም ሲሉ ተደምጠዋል። ባይደን ሁሉም ክፍለ ግዛቶች ክትባቱን መውሰድ የሚችሉትን አሜሪካውያን በሙሉ እስከ ግንቦት ወር መጀመሪያ እንዲያስከትቡ መመሪያ ሰጥተዋል። ይሁን እንጂ በርካታ መሰናክሎችም ተደቅነውባቸዋል። አንዳንዶቹ አሜሪካውያን ክትባቱን ለመውሰድ ያንገራገሩ ሲሆን አንዳንድ የክልል መንግስታትም የፌዴራል መንግስቱን የጤና ደንቦችና ትዕዛዝን መከተል አይፈልጉም። ለምሳሌ በቴክሳስ የፊትና የአፍንጫ ጭንብል ማድረግ አስገዳጅ ሕግ እንዲቀር ተደርጓል። በሌላ በኩል ትላንት ጧት ላይ ፕሬዝዳንቱ የ1.9 ትሪሊዮን ዶላር የተመደበለትን የኮሮና ቫይረስ የእፎይታ ሕግ ፈርመዋል። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ ቁጥራችን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያውያን የማንበብ ባህል ከጊዜ ወደ ጊዜ የቀነሰ መምጣቱ ያሳሰባቸው በአሜሪካን ሀገር ሚኒሶታ ክፍለ ግዛት የሚኖሩ ወጣቶች የማንበብ ባህልን ለማሳደግና በእውቀት ላይ የተመሰረተ ውይይትን ለማዳበር የሚረዳ ሆራይዘን የተሰኘ የመጽሐፍ ክለብ በማቋቋም በተለያዩ የማህበራዊ ትስስር ገጾች አማካኝነት አንባቢያንን እያሰባሰቡ ይገኛሉ። አለማንበብ የእውቀት አድማሳችንን አጥብቦ ሁለንተናዊ እድገት እንዳናገኝ ማነቆ ሆኖናል የሚሉት ወጣቶች የተለያዩ ማህበራዊ ጉዳዮችን የሚዳስሱ መጽሐፍትን በማንበብና በማወያየት አንድ ዓመት አስቆጥረዋል። የክለቡን አንድ ዓመት እንቅስቃሴ ለመዳሰስና በተለይ ወጣቶች ለምን ማንበብ አለባቸው በሚለው ሐሳብ ዙሪያ ለመወያየት ከክለቡ መስራችና አስተባባሪዎች ጋር ቆይታ አድርጌያለሁ። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
ታምራት ሁሴን ይባላል። በሚኒሶታ ሮቸስተር ከተማ በሚገኘው የሜዮ ክሊኒክ ውስጥ በማይክሮባዮሎጂ ሙያ ላይ ተሰማርቼ ነው ያለሁት። እንግዲህ በሆራይዘን ቡክ ክለብ ደግሞ ከተጀመረ ጊዜ አንስቶ በሊቀመንበርነት እያገለገልኩ ይገኛል።
እኔ ስሜ አሸናፊ አንተነህ ይባላል። የምሰራው ፕሮፌሽናሊ አዘ ሶፍትዌር ኢንጂነር ነው እዚሁ ሚኒሶታ ውስጥ። ሆራይዘን ቡክ ክለብን እንግዲህ ጆይን ያረኩት የዛሬ አመት አካባቢ ነው።
እስኪ አንድ አመት ወደ ኋላ ልመልሳችሁና እንግዲህ ሐሳቡ አመንጪ ታምራት እንደሆንክ ሰምቻለሁ። አጀማመራችሁ እንዴት ነበር? ሐሳቡ ከየት ነው የመጣው?
ኢትዮጵያውያን ከምንታማባቸው ግንባር ቀደም ችግሮች መካከል አንደኛው ደከም ያለው የንባብ ባህላችን ነው። የንባብን ጠቀሜታና አስፈላጊነት በሚመለከት በሁላችንም ዘንድ የማያከራክር ስምምነት እንዳለ በድፍረት መናገር እችላለሁ። ነገር ግን የተለያዩ ምክንያቶችና ሰበብ አስባቦችን እያነሳን ንባብን ስንለማመድ ወይም ፕራክቲስ ስናደርግ ብዙ አንታይም። ይሄ ደግሞ በተለይ በዚህ በውጭ ዓለም የምንኖር ኢትዮጵያውያን ዘንድ በስፋት የሚስተዋል ነገር ነው። ኑሮን ለማሸነፍ በተለያዩ ስራ ዘርፎች ተሰማርተው ቀን ተሌት ከሚተጉ ወገኖቻችን እስከ ከፍተኛ ትምህርት ተቋማት ተማሪዎቻችን፣ እንዲሁም ፕሮፌሽናል ስራዎችን እስከሚሰሩ ወንድምና እህቶቻችን ድረስ የዘለቀ ደካማ የንባብ ባህል እንዳለ ተገነዘብን፣ በቅርብም ተመለከትን። ይሄ ደግሞ ከመጽሐፍ ጋር የፈጠርነው ቅራኔ የውቀት አድማሳችን እንዲጠብቅ በማድረግ ከሁለንተናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው። በጠበበ ጊዜ ውስጥም ቢሆን ለማንበብ የሚያስችለንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ ዓመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው።
ሀሳቡን ከመጣል በኋላ የፌስቡክ ገጽን የከፈትከው ሆራይዘን የመጽሐፍ ክለብ የሚል ጊዜውን ስንቆጥረው የዛሬ ዓመት ማለት ልክ ኮሮና የጀመረበት ጊዜ ነበር እና እንዴት ነበር አጀማመሩ?
ይህንን ቡክ ክለብ ያዋቀርንበት መንገድ ከዛ ቀደም ብሎ ነው የመጣው። ቡክ ክለቡ በአጠቃላይ በሶስት ምሰሶዎች ላይ የቆመ ነው። የመጀመሪያው ፐርሰናል ዲቨሎፕመንትን ላይ ያተኮረ እዛ ላይ የሚሰራ አንድ ምሰሶ አለው። ሁለተኛው ደግሞ መቀራረብና በጋራ የመስራትን የማረጋገጥ ሌላ ምሰሶ አለው። ሶስተኛው ደግሞ ለውጥን ማምጣት ነው። በግለሰባዊ ለውጥ ማምጣት እንደገና ደግሞ ማህበረሰባዊ ለውጥ በኮሚኒቲያችን ውስጥም እንደዛ ውጤት ሆኖ እንዲመጣ ነው። ስለዚህ ያዋቀርንበት መንገድ እንዴት ነው? በተለያዩ የከፍተኛ ትምህርት ተቋማት የሚገኙ የኢትዮጵያውያን ተማሪዎች ህብረታት በአግዝበርግ ዩኒቨርሲቲ የሚባል በዚሁ ሚኒያፖሊስ የሚገኝ ሚኒሶታ ዩኒቨርሲቲ እኔ በወቅቱ የነበርኩበት፣ እንዲሁም ሃምለን ዩኒቨርሲቲ እንደ ሚኒያፖሊስ ኮሌጅ፣ ቴምፕል ካሌጅ የመሳሰሉ የትምህርት ተቋማት ውስጥ ያሉ የኢትዮጵያውያን ተማሪዎች ህብረታት ከሁሉም በተወጣጣ መልኩ እንዲዋቀር ካደረግን በኋላ ነው ሰፊውን ደግሞ የማህበረሰባችንን አካል ለመድረስ ወደ ሶሻል ሚዲያው የገባ ነው ማለት ነው።
ምናልባት ወደ አሸናፊ ከመሄዴ በፊት መጽሐፍ የማንበብ ልምድህ ምን ይመስላል? ከልጅነት ጀምሮ
የማንበብ ልምዴ ያው ከልጅነት ጀምሮ ከመጽሐፍት ጋር ቀረብ ያለ ቁርኝት አለኝ ለማለት እደፍራለሁ። የምፈልገውና ማንበብ ያለብኝን ያክል እያነበብኩ መጥቻለሁ ለማለት ይቸግረኛል። ነገር ግን ከመጽሐፍት ጋር ጠበቅ ያለ ወዳጅነት አለኝ። ወደዚህም ሀገር ከመጣሁ በኋላ ሰፋ ባለመልኩ መጽሐፍትን በማንበብ ውስጥ ለመቆየት እንግዲህ እሞክራለሁ።
ወደ አሸናፊ ልምጣ። አሸናፊ እንግዲህ አንተ ደግሞ የሆራይዘን የመጽሐፍ ክለብ ከሚያስተባብሩት ኮሚቴዎች ውስጥ አንዱ ነህ። አድሚንም ሆነ በፌስቡክ ገጹ በተለይ እትሳተፍ አይቻለሁ እና እስኪ አንተም ከግል የማንበብ ልምድህ ልነሳ እና አንተስ መጽሐፍ አንባቢ ነህ?
የኔ የመጽሐፍ ማንበብ ልምዴ በጣም ሞዴሬት ነው ወይም ደግሞ ማዕከላዊ ነው ብዬ ነው የምገልጸው። በጣም ከልጅነቴም በጣም አንባቢ ሰው አልነበርኩ። ነገር ግን በመጠኑ የማነብና በተለይ በትምህርት ዓለም ውስጥ በነበርኩበት ጊዜ ብዙ ነገሬን የማተኩረው ትምህርት ነክ በሆኑ መጽሐፎች ነው። ከትምህርት ዓለም ከወጣሁ በኋላ ነው አንዳንድ ጠቅላላ ነገሮችን የማንበብ የማየት ድሎችን ያገኘሁት እና ሆራይዘን ቡክ ክለብ እንደኔንም አይነትም ሰዎችን ብዙም የማንበቡ ፍቅርና ልምድም የሌላቸው ነገር ግን የማንበብ ጠቀሜታውን ተረድተው ለማደግ ለሚፈልጉ ሰዎችም ይሆናል እና የኔ የማንበብ ልምድ እንደዛ ነው።
መቼ ተቀላቀልክ ሆራይዘን የመጽሐፍ ክለብን?
ሆራይዘን የመጽሐፍ ክለብን የተቀላቀልኩት ያው ልክ እንደተመሰረተ ነው። ሲመሰረት ካሉት ኮሚቴዎች መካከል አንዱ ነኝ እና የዛሬ ዓመት አካባቢ አይዲያውን ክራፍት በማድረግ እና ፕላኖችን በማውጣት ውስጥ በኮሚቴ ውስጥ ተሳትፌያለሁ።
እንግዲህ ገረፍ ገረፍ አድርጌ እንዳየሁት ለንባብ የሚመረጡት መጽሐፎች ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ፣ ለምሳሌ የዘር መድሎ ጉዳይን የሚያነሳ መጽሐፍ አይቻለሁ እና እንዴት ነው መጽሐፉን የምትመርጡት? ለውይይት የምታስተባብሩት በምን መልኩ ነው? ሂደቱ ምን ይመስላል?
መጽሐፎችን ስንመርጥ በቡክለባችን የተለያዩ ነገሮች እናያለን። አንደኛው ቅድም ታሜ ሜንሽን እንዳደረገው ከቪዥናችን እና ካለን ቫሊዩ ጋር ነው የምናወዳድረው እና አንዱና በጣም ትልቁ ነገር በሶሳይቲ ወይም በኮሚኒቲያችን ውስጥ ዲቨሎፕ ለማድረግ የምንፈልገው ነገር ፐርሰናል ዲቨሎፕመንት ነው። ስለዚህ በዛ አቅጣጫ ያሉ ማንኛውንም መጽሐፎችን ለማየት እንሞክራለን። ካነበብናቸው መጽሐፎች ብዙዎቹ በዚህ በፐርሰናል ዲቨሎፕመንት ላይ እና በአቺቭመንት ላይ ማህበራዊ ነገሮችን የያዙ ራስን ለማሳደግ የሚጠቅሙ መጽሐፎችን ለማንበብ ነው ሙከራችን እና ብዙዎቻችን ቅድም ታሜ እንዳለው የማንበቡ ልምድ በጣም ብዙም ስለሌለን ቀስ በቀስ ቮሊዩሙ ትንሽ የሆኑ መጽሐፎችን ለማንበብ እንሞክራለን። እነሱ እናስቀድማለን።
ታምራት፣ እስኪ አንድ መጽሐፍ ለማንበብ እና ለውይይት ለመዘጋጀት ምን ያክል ጊዜ ይፈጃል? እስካሁን በዚህ መልኩ ምን ያክል መጽሐፎች ተነባቢ ሆነዋል በክለባችሁ?
እንግዲህ ብዙ ሰዎች ከንባብ ራሳቸውን የሚያርቁበት ምክንያት አንደኛው ጊዜ የለኝም በሚል አመክንዮ ነው። ስለዚህ የቀረጽነው እቅድ በቀን በቀን አትሊስት 5 ገጽ የማንበብ ፕላንን ይዘን ነው የተነሳ ነው ማለት ነው። እስካሁን የመረጥናቸው መጽሐፍ በአማካኝ ወደ 300 ገጽ አካባቢ ያላቸው ናቸው። ስለዚህ በሁለት ወር ውስጥ አንድ መጽሐፍ የመጨረስ ሙከራ እናደርጋለን። ግን በወር በወር ደግሞ እየተገናኘን ከመጽሐፉ አጋማሽ ድረስ ያሉ ሀሳቦችን እንወያያለን ማለት ነው።
Jerusalem, Israel, mi lo no lo sé.
አድማጮች ሆራይዘን የመጽሐፍ ክለብን ካቋቋሙት ወጣቶች ጋር ያደረኩት ቆይታ አላበቃም። የውይይቱን ሙሉ ክፍል በነገው ምሽት ዝግጅታችን ይዘን እንመለሳለን። ለዛሬው ግን ወጣት ታምራትና ሸናፊ ከኛ ጋር ለነበራቸው ቆይታ እናመሰግናለን። ተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን እንለፍ። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖር የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር የሚገኘው የሆሳዕና መስማት የተሳናቸው ትምህርት ቤት ሲሆን የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጓል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከ3 አመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ሀብታሙ ስዩም አመሻሹን አነጋግሯቸዋል። መዝገበ ቃላቱን የማዘጋጀት ሐሳቡ እንዴት እንደመነጨ ከሚያስረዱበት ይጀምራል።
እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል 5ኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ፣ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የት አሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ፣ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን። ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሀረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየን እና እቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻር እና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው።
ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች፣ እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት?
ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁልጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉ እና እነሱ ትልቅ ግብአት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምንድነው ወደ ኬሚስትሪው ምናምን አካባቢ ስንሄድ አቶሚክ ናምበር ምንድን አቶሚክ ናምበር ምንድነው አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል ማስረዳት ያስፈልጋል ለተማሪዎች ከተረዱ በኋላ ግን ከዛ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ እናደርጋው ይሻላል የሚል ራሳቸው ሳጀስት ያደርጋሉና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ ይተደርጎበት ከዚያ በኋላ ወደ ዲክሽነሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎች አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር እንዴት ነበር ምልክት የሚያደርጉትንም ያንን ሐሳብ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚያ አካባቢ ማድረግ ያስፈልጋልና ፈጣኝነት አለው።
እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክልል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ ህብረተሰብ ክፍሎችስ በሰፊው እንዲያገኙት በእያሉበት እንዲዳረስ ምን እየተደረገ ይገኛል?
እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን እንደርሳለን። እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል። እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን።
ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን።
እሺ፣ እኔም በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁን። እግዚአብሔር
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሽት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። I'm not